የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያልን የተለመደውን የዞትር ሰላምታችንን ያስቀደም የዛሬ ጥቅምት 32/7 ዓመተ ምህረት ወይንም የኖቬምበር 9 2014 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ከኢትዮጵያ ሰማይ አዘጋጅ አቶ ጌታቸው ረዳ በተቃዋሚዎች እየታፈነ ያለው የአማራው ድምጽ በትግላችን ይደመጣል በሚል የተጠናቀረ ጽሑፍ እናስደምጣለን። በመቀጠልም አጠር ያለ ቃለ መጠይቅ እናደርጋለን። የተለመደው የሳምንቱ ዋና ዋና ዜናዎች ከተደመጠ በኋላ በሬዲዮኑ ሳምንታዊ ርዕስ አንቀጽ ይነበብና የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚከተለው ሙዚቃ እንከፍታለን። በተቃዋሚዎች እየታፈነ ያለው የአማራ ድምፅ በትግላችን ይደመጣል። ጌታቸው ረዳ የኢትዮጵያን ሰማይ አዘጋጅ። ቅንጅት መጣ ቅንጅት ሄደ፣ አንድነት መጣ አንድነት በወጣት ተመራ፣ መድረክ መጣ መድረክ ከአንድነት ተነታረከ፣ እስላሙ ለድምፃችን ይሰማ ኡኡ አለ ታማኝ መሐመድ አበሻውን፣ እስላም አሊኩም ወርሃሙ ትላሂ ወበረከቱ አላሁ አክብር አላሁ አክበር አለ። ሰማያዊ መጣ ላምቦ ተገንጣ የኦሮሞ ተማሪዎች ኡ አለ። ሚዲያዎች ያመቱ የሚየቁርጥ ልጅ እገሌ ነው ውድድር ንትርክ ተጋባ ወዘተ። በዚህ የማያልቀው የወዘተ ዜና የተረሳ ክፍል አለ። አማራ የተባለ በካራ እየተቆራረጠ የሩዋንዳ ጭፍጨፋ የሚያስንቅ 2 ሚሊዮን ህዝብ የተሰወረበት፣ ውጣ እየተባለ የሚባረር የዘር ማጥፋት ወንጀል የተፈጸመበት፣ እንደምዬ የቁርጥ ልጅ በህሊና ጸሎት ያልታሰበ በጣም የዋህ ገበሬ ማኅበረሰብ ወይ ለይ አለ ትግሬ በግልጽ እንወያይ እንጂ። የአማራ አርሶ አደር ገበሬ ሰቆቃ ሰዋት እየተባለ በስላቅ ታይቷል። በሺዎች እንዳውም በሚሊዮን የዘር ማጥፋት ወንጀል ተፈጽሞበታል ስንል በጣም ቀለል አድርገው የሚያዩት እድገታቸው ያላገባደዱ የሰው እንስሳዎች አሉ። በተቃዋሚውም በወያኔ ደጋፊዎችም ውስጥ ተቃዋሚው በደንብ አድርጎ ይህንን ወንጀል እየተፈጸመ እንዳለ ያውቃል። ግን ሁለቱም አይኑን ገልጦ ትኩረት ሊያደርግ አልፈለገም። የትግል መፈክሩ አድርጎትም አያውቅም። ለምን የሚል ጥያቄ ለምታቀርቡልኝ ወገኖች ካላችሁ የእኔ መልስ በአሲምባ የፓልቶክ ክፍል ተጠይቄ የሰጠሁት ሰፊ መልስ ስላለ ማድመጥ ይቻላል። መልሱ በሚገባ ተንትኘዋለሁ። እያንዳንዱ ተቃዋሚ ከወያኔ ባልተናነሰ በማወቅም ባለማወቅም የአማራውም ሆነ የአገሪቱ ህልውና መጋዝ ይዞ የመገዝገዙ ዘመቻ ድርሻውን እንዴት እየተወጣ እንዳለ እዛው ትገነዘባላችሁ። በፖለቲካ ተቃዋሚ ክፍሎች መዳፍ ቁጥጥር ስር የወደቀው ነጻ ሚዲያ ብላችሁ ጥሩኝ የሚለው ነጻ ሚዲያ ተብዬው በተቃዋሚ ፖለቲካ ድርጅቶች መዳፍ ስር መውደቁና አብሮ ከተቃዋሚ ፖለቲካ ድርጅት ጋር ጭቃ ውስጥ ገብቶ ራሱን ለማጨቀየት ትዕይንቱም ሆነ ትግሉን እያበላሸው እንደነበር አሁንም እየቀጠለበት እንዳለ ብዙ መረጃ መስጠት ይቻላል። በጎብኚዎች ብዛት ቀዳሚ ነው ስለሚባልለት የዘሐበሻ ድረገጽ አዘጋጅ በመተቸቴ የአንድ ታዋቂ ፖለቲካ ድርጅት አንድነት ዩዲጄ ስርጭት ማኒፌስቶ መግለጫዎችና ዜናዎች በየወቅቱ በኢሜይላችን የሚልክልን በስም ያልተጠቀሰ ኢሜይል ብቻ የምናውቀው በውጭ አገር የዩዲጄ ከፍተኛ አመራር ኮሚቴና የሚዲያው ሰው ተብሎ የሚገመት በዛሃበሻ ስም ጥብቅና የተላከልኝ ኢሜይል እንደኖረ ብገልጽላችሁ በጣም ትገረማላችሁ። ድረገጾቹ በማን ቦርድ አባልነት ወይንም በማን የፖለቲካ ቡድን የሚንቀሳቀሱ አባሎች መሆናቸው ይህ ከዚህ በታች የምገልጸው ክስተት አመላካች ነው። ኢሜይሉ ሁላችሁም የምታውቁት ከአንድነት ፓርቲ ሚዲያ እያለ የሚልክልን አላዩ ተበጀ እየተባለ ነው። በመጨረሻ ማህተሙ ላይ zihabesha.com ግሩፕ ይላል። የሚዲያዎቹና የተቃዋሚዎቹ ትስስር ምንና ምን እንደሆነ ማየት ትችላላችሁ። እነሱ የሚደግፏቸው ቡድኖች መውቀስ መተቸት ሚዲያዎቻቸውን መተቸት ከቶ በምንም መልኩ የማይታሰብና ከውያኔ ባሰ አማተር የሚዲያ ታይራንቶች መሆናቸውን አትዘንጉ። በዚህ ትስስራቸው ስላማራው መጮህ ቅድሚያ መስጠት ወይንም እነዚህ የዜና ማሰራጫዎች እነሱ የሚደግፏቸው ወይም ትስስር ያላቸው የፖለቲካ ድርጅቶች የሚሰሩአቸው አፍራሽ ስትራቴጂ ሰርስሮ ለመለየት ለህዝብ ማሳወቅ ይችላሉ ወይ ብለን ብንጠይቅ መልሱ የገዛ ድርጅታቸውን ለህዝብ አሳልፈው መስጠት አይፈልጉም። ለዚህ ነው ሚዲያዎች ሲነኩ ከዚህ መጣ የማይባል በፖለቲካ ድርጅት ልሳን አሰራጭነት የታወቀው የኢሜይል አድራሻ ብቅ ብሎ ስለሚተቸው ሚዲያ በመቆርቆር እኛንን ሲሉ ከህዝቡ ተደብቀው ነፃ ሚዲያዎች ነን እያሉ ሲያጃጅሉን ከርመው ራሳቸውን የማን ደጋፊና የፖለቲካ ሰዎች መሆናቸውንና ማንነታቸውን ሲነግሩን የምናነባቸው እኔ በታላቅ አክብሮት የማያቸው ታዋቂው አንጋፋ ጋዜጠኛ አቶ ሙሉጌታ ሉሌ ጸጋዬ ገብረ መድህንም ሆነ ስንሻው ተገኘ መጽሔታቸው ጦቢያ ከመዘጋቷ በፊት ከፓርቲዎቹ በላይ የፖለቲካ ፓርቲዎች የነበሩም አልመሰለኝም። ምናልባት ከነበሩም መጽሔቱ ከፓርቲ በላይ የህዝቡን ሰቆቃ በመዘገብ አነጋጋሪ ጉዳዮችን ለህዝብ ያቀርብ ነበርና የፓርቲዎቹም የጋዜጠኞቹም ስራ ደብሎ በመስራቱ ሊመሰገን ይገባዋል። የመላው አማራ ድርጅትና የአርበኛው ዶክተር ታዬ አስደናቂው ትግል ሳትረሱ ማለቴ ነው። የሚደነቅ ስራ ሲሰራ መኖሩ የሚታወስ ነው። ታዲያ በወቅቱ ስንሻው ተገኘ በአንድ ጽሑፍ ላይ የሚከተለው ብሎ ነበር። ለምሳሌ አርባ ጉጉ ወዘተ ወዘተ የደረሰው ግፍ ስናስብ ኤምባሲዎቻቸውና ኢትዮጵያ ውስጥ የሚኖሩ ዓለም አቀፍ ድርጅቶች ህዝብ ለምን ያልቃል የሚል አንድ ቃል አልተነፈሱም ይልና ለጻፊው ሮሮ መነሻ ዘርዘር አድርጎ ሲገልጽ እንዲህ ይላል። አንድ ሺህ የሚሆኑ የሚያድ ደጋፊዎችና በከፍተኛ ፍርድ ቤት ለግል አቤቱታና ክስ የቀረቡ ባለጉዳዮች ታፍሰው ተላጭተውና ለወራት በእስር ቤት ሲንገላቱ ከሰባዊ መውጭ የተዳረገ ኢፍትሃዊ እርምጃ ነው ብሎ ባያወግዝ እንኳ የጠየቀ ኤምባሲ አልነበረም ይላል ስንሻው ተገኘ። እዚህ ላይ ለማስመር የምፈልገው ጋዜጠኞቹም ሆኑ የፖለቲካ መሪዎች አብዛኛው ወቅት ለምን አያወግዝም ብለን የምንተችበት ትኩረት በውጭ አገር ኤምባሲዎችና አገሮች ላይ እንጂ ትችቱ ህዝቡም ሆነ የፖለቲካ መሪዎች ለምን ይህንን በአማራ ላይ የተፈጸመ ተከታታይ ግፍ አትኩሮት ሰጥተውት አልተነሱም፣ ሰላማዊ ሰልፍ አልወጡም ብሎ የጠየቀ ጋዜጠኛም ሆነ የፖለቲካ መሪ አልሰማው። ተጠቂው ገበሬ ለምን አይነሳም ብለን ትችቱ ሳናስገባ ስለ ልሂቁ ነው እየተናገርኩ ያለሁት። ይባስ ብሎ ጦቢያና ጥቂት ታዋቂ ጋዜጠኞች ከተዘጉ በኋላና ከድርጅቶችም ታዋቂ መያድ ከፈረሰ በኋላ የህዝቡ ህይወት የወደቀው በውጭ አገር ተቃዋሚ ጋንጎች የሚበወዝ ተቃዋሚ የፖለቲካ ድርጅቶችና ጋዜጠኞች እጅ ወድቆ ሮሮው ብሶ ተዳፈነ። ውስጥ ያሉት ተቃዋሚዎች የየራሳቸውን ልሳን በማተም ደካማና ቀዳማዊ ሚና የሚጫወቱትን ጨዋታ ሳትረሱ አሁን ያለው ተቃዋሚና ሚዲያው ቢያንስ ለ22 ዓመት በምንም መልኩ በአማራው ህብረተሰብ ህይወት እየደረሰበት የነበረው መከራ ሊያነሳው ቀርቶ ጭራሹን እየተገፋም ያለ አልመሰለውም። በአጠቃላይ ካንዳንድ እየነጠሩ ዚህም እዚያም ከሚዘግቧቸው ተባራሪ ዜናዎችና በመድረካቸው አንድ ዘለላ ሐረግና የአምስት ወይንም የአስር ደቂቃ ክሊፕ ብልጭ ከሚያደርጉ አጠር ያለ ዘገባ እንደተጠበቀ ሆኖ ማለቴ ነው። ለቱኒዚያው ቡአዚዙ ለግብፁ ታህሪር ስኩዌር አብዮት የለገሱትን ያህል ጊዜ ባነሰ መልኩ ማለት ሰሞኑን ያስገረመኝ ዜና ዛሃበሻ የተባለው ድረገጽ አማራ በተጠቃበት ሰሞን የዘገበው አንድ አስገራሚ ዜና ነበር። ይኸውም ዜና ስለ አንድ ጥጋብ ወጥሮት ቁርጥ በመብላት ውፍረት ያስቸገረው ስለ አንድ ከያኒ አርቲስት ይሏቸዋል መሰለኝ የዘመኑ የዜና ማሰራጫዎች የዘገበው ዜና ነበር። ምቾትና ቁንጣን ያስቸገረው ዘፋኝ ዘፋኝ ሳይሆን አይቀርም ካልተሳሳት እንዲህ ይላል። ቁርጥ መብላት ካቆምኩኝ በኋላ ውፍረቴን ቀነስኩ ይላል። ወጣቱ በምቾት አይኑር ሳይሆን ነጥቡ ዮሴፍ መጽሐፍ ዜና አዘጋጆቹም ሆኑ ቁርጥ ስጋ በመብላት ቁንጣን ያያዛቸው ሰዎችን እንደ ትልቅ ዜና አድርገው በመዘገብ የዜና ማሰራጫ ዘጋቢዎች መድረክ ከፍተው ዜናውን ሲያስተጋቡት በዚህ አማራ በታፈነበት ዘመን ስለ አማራ መከራ ለህዝብ በማስተጋባት ህዝብ እንዲነሳ የሚጥሩ አገር ወዳድ ጸሐፊዎችን መድረክ በመንፈግ የሚታወቁ እነዚህ የፖለቲካ ተቃዋሚ ሚዲያዎች የሚዘግቡት እንዳጡ ምን ያህል በግዝገዛው ስራ እንደተደመጡ ማሳያ ጠቋሚ ነው። ለእንዲህ ያለው ዜና ጆሮ ሰጥተው ገዢ ለማግኘት በመንደፋደፍ የሚጥሩት ደግሞ የአማራው ጥቃት ተከታታይ በሚፈጸምበት ወቅት ነው። ቁርጥ በመብላት በቁንጣን የተቸገሩ ቁንጣን የያዛቸውም ሆነ የአገር ውስጥ ምንጭ የሆነው ዘጋቢ ጋዜጠኞች የአማራ ነገዶች ከሆኑማ የባሶኑ ያናድዳል። በኢንተርሃሞዎቹ ዘመቻ በአማራው ህዝብ እየተፈጸመ ያለው ዘር የማጥፋት ጥቃት እየተፈጸመ ያለው በቀን ብርሃን አገር እያየ ፊት ለፊት እየተፈጸመ መሆኑን ስመለከት ሚዲያውም ሆነ ራሱ አማራ የተባለው በምቾት እየተንደላቀቀ ያለው ከበርቴው ወይም ልሂቁ አይቶ እንዳላየ ከከንፈር መምጠጥ ያለፈ ቁጭትና ስራ ሳይታይበት ዝም ብሎ እያየው ሲጓዝ ስመለከት ይህ የተባባሪነት ዝምታ አንድ ቦታ መቆም እንዳለበትና በገሃድ መነገር እንዳለበት ወሰንኩ። ድምዳሜው ላይ የደረስኩትም አማራው በራሱ ድርጅት ቆሞ ራሱን መከላከል እንዳለበት አማራጭ የሌለው የትግል ስልት ነው የሚል ነው። ጣጣቸው ያላደረጉት የዜና ማሰራጫና በፖለቲካ መሪዎች እጅ ምህረት ወይም መዳፍ ውስጥ ገብቶ የታፈነውን ድምፁ ያስተጋቡልኛል ብሎ ከዛሬ ጀምሮ ለአንድ አፍታ እንኳ መጠበቅ እንደሌለበት እንዲነገረው ያልተደፈረው ድፍረት በይፋ መናገር ከወሰንኩ ቆየት ያለ መሆኑን የምታውቁት ነው። ይህ በማስተጋባቴ ተቃዋሚም ሆነ አማራው ልሂቁ ክፍል ተንጫጫብኝ። ከመንጫጫት አልፈው እኔ በማቀርበው እውነታው በምን መልኩ ሊፍቁት ስላልቻሉ ስሜን በማግዶፍ በዩቲዩብ ፎቶዬን ለጥፈው የጦጣ ግጥም የገጠሙብኝ የመንፈስ ድሃዎች እንዳሉ አድምጫቸዋለሁ። አሁንም ተለጥፎ ይገኛል። ያውም ድርጅቶችና የዜና ማሰራጫ ማዕከሎች ውስብስብ ባለ ኔት መረብ ተቆላልፈው እንደ ማፊያ እየተሰባሰቡ ተምረው እንዳልተማሩ ከሚያስቡ ከነ ዶክተር ዜሮዎች ጋር ስብሰባቸውን በማቀናጀት እንዲሁም ሲያምራቸው ከታወቁ የኢትዮጵያ ጥላቶች ጋር በመዶለት ህዝቡ ጥላቱን እንዲወድና ለዳግም መጃጃል ሲያዘጋጁትና ለነሱ ጥብቅና ቆመው ልክ ወያኔዎች ለኤርትራውያኖች ጥብቅና ይቆሙ እንደነበረው አይነት በየስብሰባውና የዜና ማሰራጫዎቻቸው የጥላቶቻችንን ፕሮፓጋንዳ በድጋፍ በማራገብ ሥራ ተጠምደው የአማራው ጉዳይ ከመጤፍ ሳይቆጥሩት በተወሰኑ ጋዜጠኞችና የፖለቲካ መሪ ግለሰቦች እስራት ብቻ በማተኮር በሚሊዮን የሚቆጠር የአማራ ነፍሳት ከምድረ ገጽ ሲጠፉ አጀንዳቸው ወይም ጣጣቸው አልነበረምና የማይተካውን የአማራ ሕዝብ በሕይወት ለማቆየት ኃላፊነቱ በራሱ ትከሻ ወድቋል። የአማራው ገበሬ ሰቆቃ እያዳመጡ ንዴት ባበገናቸው ልጆቹ መሪነት ራሱን ተማምነው ለዳግም ትንሣኤ የተነሱትን አርበኞች እንደየመስካችን የሞራል የፕሮፓጋንዳና የገንዘብ ድጋፋችንን መስጠት ይጠበቅብናል። እዚህ ላይ አደራ የምላችሁ ወያኔም ሆነ በሌሎች የግል ኢጎ ደንቃራ ባህሪ ተጠምደው የተለያዩ አስር የአማራ ድርጅቶች እንዳይመሰረቱና ትግሉን እና አትኩሮቱ እንዳይኮላሽ ጥንቃቄ ማድረግ አስፈላጊ ነው። እዚህ ላይ ደግሞ አባላቶቹም ሆነ አመራሮቹ ስሜትን ከሚያሸንፍ ውስጣዊ ንዴት መጽዳትና ትኩረታቸው የአማራው አርሶ አደር ድሃ ህብረተሰብ ከጥቃት ለማዳን እንዴት መቀናጀት እንዳለባቸው ብቻ ማተኮር ይኖርባቸዋል። በገሌ ህዝብ ላይ እንዝመት እያሉ በንዴት ስሜት እየተገፉ ዓላማውን ሐዲዱን እንዳይስት ቀዳሚ ስትራቴጂና ታክቲክ ትኩረታችሁ በምን ላይ ማተኮር እንዳለበት በጥንቃቄ መንደፍ አለባችሁ። ጉዞውና ጅማሮው አድካሚ፣ ተስፋ አስቆራጭ፣ እልህ ተፈታታኝና ገንዘብና ጉልበት ጠያቂ መሆኑን ሳይታለም የተፈታ እውነታ ቢሆንም አሁን የተጀመረውን የመከላከል አነስተኛ የአማራው ህዋስ ወይም ድርጅት ከፍ እያለ በማደግ ጉልበቱን በማሳደግ ህዝቡን ማስነሳት የሚችል ጅማሮ እንደሚሆን አልጠራጠርም። አትኩሮታችን አማራው እንዲያዳምጠንና ሮሮ ወደ ተቃውሞ ለውጦ በራሱ ሚሊዮን ህዝብ ድምፅ ተማምኖ የራሱን ድምፅ ማስተጋባትና ዋስትናውን ማስጠበቅ የለበትም የሚሉ የስትራቴጂና የታክቲክ ንድፍ ባልተጋራ በኢትዮጵያን ስሜት ብቻ ደግመዋለሁ ያማራውን ህዝብ በረሳ አገራዊ ስሜት ብቻ የተጃጃሉ አማራዎችን በየመድረካቹ በመጥራት እንድትከራከሯቸውና ሐሳባቸውን እንዲለውጡ ማድረግ ከመትቀይሱት ንድፍ አንዱ ስትራቴጂው ዘመቻ መሆን አለበት። ባይቀላቀሏችሁም ቢያንስ በእያሉበት ሚዲያና ድርጅት ስለአማራው እንዲጮሁ ማድረግ ትግሉን ያፋጥነዋል። ምክንያቱም የፖለቲካ ድርጅቶችና የዜና ማዕከሎች የተቆጣጠሩትና የሚመሩትም ሆኑ የሚጠቀሙበት ቋንቋም አማራዎችና አማርኛ በመሆኑ በመጃጃሉና በግዝገዛው ዘመቻ እየተሰማሩ ያሉትን ቁልፍ ሚና በመጫወት ያሉት ብዙዎቹ የአማራ ልጆች በመሆናቸው ትግሉ ከባድ ያደርገዋል። ትግሉ እንዳይደፈርስ እየተባለ በጥንቃቄ ስትጓዙ የነበራችሁ አሁን ለአማራ ህዝብ ድምጽ የቆማችሁ አማራዎች ሁሉ ከእንግዲህ ወዲህ ፖለቲካው እንዳይደፈርስ የምትሉት የጨዋ አስተዋይ ጥንቃቄ ስትከተሉ የነበራችሁ አርበኞች ምስጋና የሚገባችሁ ቢሆንም ማቆሚያችሁ አሁን ነው። ከሁለት ዓመት በደፈረሰ ፖለቲካ ሲጓዝ የነበረው ፖለቲከኛና የዜና ማዕከል ኃላፊነታቸውን ለጥቂት ጋዜጠኞችና ለጥቂት ግለሰቦች መታሰርና መፈታት ጥብቅና ቆመው ሌት ተቀን የሚዘግቡና ለሕዝቡ ማነሳሻ ቀዳሚ የመነሻ ስትራቴጂ ነው ብለው የጦማሪያኖችና ጋዜጠኞች ሮሮ እንዲያስተጋባ መቀስቀሱን ከተያያዙት እናንተ የአማራ ታጋዮች ደግሞ የአማራውን ድምፅ እንዲሰማ ቀዳሚ ጣጣችሁ እንጂ ጉዞው የጠፋበት ፖለቲካ እንዳይደፈርስ መጨነቁን አቁሙ። እንዲህ ስታደርጉ በሚሊዮን የሚቆጠረው አማራ ህብረተሰብ አሰልፋችሁ ፖለቲካውን ማስተካከል ትችላላችሁ። የአማራው ህዝብ በቁጥር ሚዛን ላይ ማስቀመጥ አለባችሁ። መጀመሪያ ስለ ህልውናችሁ እንጂ ስለ ፖለቲካው የዲሞክራሲ ቁንጅና በማቆነጃጀት ሥራ ተጠምዳችሁ በዲሞክራሲ የቁንጅና ውድድር መግባቱ ጊዜው አሁን አይደለም። ህልውና ሳይኖር ስለምትለብሱት የዲሞክራሲ ፋሽን መጨነቅ ሞኝነትን መከተል ነው። ጉዟችሁ አማራውን ከጥቃት ለመከላከል ከዘር ማጥፋት ለማዳን ከሆነ ስለ ዲሞክራሲ የምትጨነቁት ጣጣ ለምን እንደሆን አይታየኝም። 2 ሚሊዮን አማራ ከምድረ ገጽ አጥፍተናል ብለው ሲነግሯችሁ ስለ ዲሞክራሲ ከታገላችሁ ጠላት በሰጣችሁ የማጃጃያ ሥራ ተጠምዳችሁ ሳታውቁት በግዝገዛው ሥራ ተጠምዳችኋል ማለት ነው። የአማራው ጭፍጨፋ በዲሞክራሲ ጦት ምክንያት የተነሳ መነሻ ሳይሆን በወያኔ ትግራይ የሚመራው የኢንተርሃሞይ ቡድን ለአማራ ህብረተሰብ ያለው ጥላቻ ለማሳየት የነደፈው ዘመቻ እንጂ በግብር የገለጸው አስነዋሪ ወንጀል እንጂ ከዲሞክራሲ መኖርና መታጣት ጋር የሚያያዝ አንዳችም መሠረት የለውም። ጨዋታው እንዲረዳችሁ ያስፈልጋል። ጨዋታው የካዚኖ ዲሞክራሲ ጨዋታ ነው። የካዚኖ ባለቤት አጫዋቾችና አክሳሪው በራሱ ጨዋታ እንድትገባ አብለጭላጭ የብር መብራቶች እያሳየ አይንን በማሞኘት በጨዋታው ተጠምደህ ኪሳራ ውስጥ ገብተህ በአክሳሪ ጨዋታ ላይ እንድትጠመድ የማድረጉ ዘዴ እና ድርጅቶቹ የሚጃጃሉበት ጨዋታ አንድ ነው። ለዚህም ነው የሎተሪና የካዚኖ ቁማር ድርጅቶች ፕሌይ ሪስፖንሲብል በማለት ማጃጃያ ጨዋታው ለነሱ እንደሚጠቅም የተቀየሰ እንደሆነ እንጂ ለብዙሃኑ ተጫዋች አክሳሪ መሆኑን አሳማኝ በሚመስል ውብ ቃል በተዘዋዋሪ ለሚገባው ሰው በማስታወቂያቸው ግልጽ የሚያደርጉት። ወያኔም እየነገረን ያለው በተከለለው ሕግ ፕሌይ ሪስፖንሲብል ሲል ለራሱ እንዲያመቸው በከለለው አጥር ውስጥ ብቻ ጨዋታው መሆን እንዳለበት የሚነግረን። የወያኔዎች ዲሞክራሲ የአጭበርባሪዎች ካዚኖ ቤት ነው። ሂትለርም በዛው ዲሞክራሲ ተጠቅሞ ራሱን የት እንዳስቀመጠ አስታውሱት። ወቅቱ ለዲሞክራሲ የሚጮህለት አይደለም። አማራው በዛው የቁማር ጨዋታ መግባት የለበትም። 2 ሚሊዮንና ከዛ በላይ የአማራ ሕይወት ሲጠፋ ስለ ዲሞክራሲ መተንተን መጠየቅና ስለ ጥቂት ጋዜጠኞች እስራት ከምርጫ 97 ጀምሮ መጮህ ያሳየን ነገር ቢኖር አሳሪው ክፍል የአማራውን ድምፅ እንዲታፈንና ቀልቡ በጋዜጠኞች መታሰር ብቻ እንዲያተኩር ወያኔና ተቃዋሚው የገቡት የፖለቲካ ጨዋታ ንድፍ መሆኑን ይግባችሁ። አስገራሚ ትዕይንት ነው። ቆማሪውና ቁማር ተጫዋቹ በዲሞክራሲ የሽከለሌ ጨዋታ ገብተው የሚሊዮኖች የዘር የማጥፋት ዘመቻና ዕውታ በየተራራውና ጫካው የተስተጋባ ባለበት ጊዜ ነው ጩኸቱ እንዳይደመጥ ዲሞክራሲ በሚባል በቀልብ የማደናገሪያ አቴንሽን ዲስኮርስ ወይንም ሪቨርስ አቴንሽን ታክቲክ ጨዋታ እያስተጋቡ ያሉት። ሕፃን በኃይል ሲያለቅስ ከፊት ለፊቱ የሚስብ ነገር አሳይቶ ጩኸቱን ዝም ለማሰኘት እንደ መሞከር የአማራውንም ዕውታ እንዲታፈን እየተደረገ ያለው በዚህ ስልት ነው። ለዚህም ይመስላል አገር ውስጥ ያለው ተቃዋሚ የኢትዮጵያ ሰንደቅ ዓላማ ማውለብለብ አሳፍሯቸው የተለያዩ ቀለሞችን በማንገብ እስላሞቹ የተጠቀሙበት የግራኛ አህመድ ቁርጥራጭ ጨርቆችን ቅጅ ይዞ እንደ መሐረም መሳይ አድርጎ በማውለብለብ ሰማያዊ ፓርቲ ተብየውም ሆነ አንድነት የተባለው የነሱን መንገድ ተከትለው ቁርጥራጭ ባለ ቀለም ጨርቆችን በአደባባይ በማውለብለብ ስለ ጋዜጠኞች መታሰር የኢትዮጵያ ሕዝብ ሰልፍ እንዲወጣ ጥሪ ያቀረቡት። በነገራችን ላይ መያድ የኢትዮጵያ ሰንደቅ ዓላማና የድሮ ሕጋዊ አገሪቷን የቆዳ ስፋት የሚያሳይ ካርታ ይዞ ሰላማዊ ሰልፍ መውጣቱ በዚህ ምስጋና ይገባዋል። በቅርቡ ስለ አማራው ግፍ የዘገበው ቪኦኤና እሳት የተባለው የግንቦት ሰባት የዜና ማሰራጫ ስታወዳድሩት ነጻ ሚዲያ የተባለው ቪኦኤ አስደናቂ ዘገባ ሲዘግብ፣ እሳት የተባለው ግን ስለ መዥንገር ፖሊሶች ሞት ብዛት ነበር የዘገበው። ኢትዮ ሚዲያ የተባለው እማ ጭራሹኑ አልዘገበውም። ይባስ ብሎ ለመገንጠል የራሱን ባንዲራ አሰርቶ ጋምቤላን ለማስገንጠል በኤርትራ ድጋፍ የሚንቀሳቀሰው ቡድን መግለጫና ባንዲራቸውን ነበር ለጥፎ ያስነበበን። ይህ የምነግራችሁ እውነት ነው። አዘጋጁም ይህንን አይክድም። ኤርሚያስ ለገሰ የተባለው ከፍተኛ የወያኔ ካድሬ ወይም ሚኒስተር የነበረው በሲያትል ህዝባዊ ስብሰባ ላይ ስለ ወጣት ጋዜጠኞች መታሰር ሲናገር ስለ አማራው ሞት የዘር መጥፋት ጭፍጨፋ አልተናገረም። ካድሬ ወያኔ ከከዳበት ቀን ጀምሮ ያነሳው አንዲት ዘለላ ሐረግ አልሰማሁም፣ አላነበብኩም። አሁንም ኢትዮ ሚዲያ መደመጥ ያለበት ንግግር ብሎ ለጥፎታል። ስለ አማራ ያለው ነገር አለ የምትሉኝ ካላችሁ እታረማለሁ። ሚዲያው በእርሱ የጠቀሰው ስለ ጎሳዎች ግጭት ብቻ እንጂ የኢንተርሃሙ የጥቃት ሰለባ የሆነው የሚሊዮኖች ጭፍጨፋና መፈናቀል ስለ አማራው ጉዳይ አይጠቅስም። ኢሳትን ስራዬ ብዬ በተከታታይ ስለማላዳምጠው ካልተሳሳት ኦክቶበር 25 የዘገበው ዘገባ መሰለኝ ቪኦኤ ከዘገበው ዘገባ ምን ያህል የተራራቀ መሆኑን ማየት ትችላላችሁ። ስለ አማራው የዘር ማጥፋት ጭፍጨፋ ሰላማዊ ሰልፍ እጠራለሁ ያለው መያድም ከዚያ ወዲህ ያሰማው ድምፅ የለም። አማራዎች ነን የሚሉ ቢያንስ መሪው ኢንጂነር ይልቃል ጌትነት አማራ ይመስለኛል ካልተሳሳትኩ፣ ምክትሉ ስለ ሽፈይሳ ነገዱን አላወቅኩትም። ስለ ኦሮሞ ነጻነት ግን ጠላን እንቆማለን ያሉት የአምቦ ኦሮሞ ተማሪዎች ካልሆነ በስተቀር አማራን በሚመለከት ለአማራም ሆነ ለኢትዮጵያ ሕዝብ ያቀረቡት አገር አቀፍ ሰላማዊ ጥሪ እስካሁን ድረስ የለም። በባህር ዳር ተጀመረ፣ ከዚያ ጠፋ። በወጣቶች ካልተመራ ውጤት አያመጣም ሲሉ የሚጃጃሉት የአንድነት ፓርቲ ጅላጅሎችም በቅርቡ በመዠንገር ጋምቤላ ስለተፈጸመው ስለ አማራው ሕዝብ ሰቆቃና ሕፃን መፈናቀል ወይንም ያለፈውንም ሰቆቃ ለሕዝብ በማስተማርና በመቃወም አገር አቀፍ ጥሪ ያደረገ የለም። ከጊዜ ወደ ጊዜ ለስርዓቱ ያሰጉኛል የሚላቸውን ንጹሐን የፖለቲካ አመራሮች፣ ጋዜጠኞችና ጦማሪያን በሕገ ወጥ መንገድ ክስ መስርቶ ማሰሩ ሳያንስ ኢሰብአዊ በሆነ መንገድ በእስር ቤት እያሰቃያቸው ይገኛል። ፓርቲው ይህንን የበደል ዘመን ለማሳጠር እንዲቻል መላው የኢትዮጵያ ሕዝብ እንዲነሳ ጥሪ እናቀርባለን ይላል። በአዲስ መንፈስ እንመራለን ተብሎ በወጣት የሚመራ ይህ አንድነት የተባለው ወጣት የሚመራው ድርጅት የኢትዮጵያ ሕዝብ እንዲነሳና የበደል ዘመን እንዲያጥር ያቀረበው ጥሪ ስለ ጦማሪያኖች ጋዜጠኞች እንጂ ስለ አማራ መጨፍጨፍ መፈናቀል የበደል ዘመን ሆኖ አልታያቸውም። አሁንም ልድገመው፣ በሚሊዮን የሚቆጠር አማራ እየተጨፈጨፈ የዘር ማጥፋት ወንጀል እየተፈጸመ ባለበት ወቅት ነው ድርጅቱ የጥቂት ጦማሪያን በስር መንገላታትን ለማሳጠር እንዲቻል መላው የኢትዮጵያ ሕዝብ እንዲነሳ ጥሪ እናቀርባለን ሲል ጥሪ እያቀረበ ያለው። የበደል ዘመን ለማሳጠር መግለጫው እየነገረን ያለው ጥሪ የግፉ ዘመን መግለጫው የዘር ማጥፋት ዘመቻ ወንጀል ሳይሆን የበደሉን ዘመን መግለጫ። ለምን ወያኔን ተቻችሁ ተብለው በታሰሩ ጋዜጠኞች ሆኖ ሕዝብን ማስነሳት ይቻላል ብሎ አንድነት የነደፈው ስትራቴጂ ደካማ አስገራሚ ነው። እውን አሁን ከመንደሩ እየተፈናቀለና ሕፃናት አንገታቸው በቢላዋ እየታረዱ ደማቸው እንደ በግ ደም ምድሪቱን አጨቂቶት በጥቂት ሚዲያዎች ብቻ ለሕዝብ እየታየ ባለበት ወቅት ይህ አስፈሪና አስደንጋጭ የጭፍጨፋ ግፍ የግፍ ዘመን መለኪያ መሆኑን ቀርቶ የጥቂት ጦማሪያን መታሰርና መንገላታት የዘመኑ የግፍ መለኪያ አድርጎ ጥሪ ማድረጉ መነሻው ምንድን ነው ብለን ለመጠየቅ ተገደናል። ወጣት የተባለውስ መሪያቸው ምን እያሰበ ነው? ለሳምንታት ምግብ መብላት እየቀፈፈኝ ሲያንገሸግሸኝ የነበረው የአንድ ኢትዮጵያዊ ሕፃን ልጅ በቢላዋው ታርዶ የተጣለው ፎቶግራፍ በማየቴ ነው። ይህንንም ለእይታ ያበቃው ኢትዮ ፓትሪዮት ድረገጽ ነው። የፖለቲካ መሪዎች ለ22 ዓመት የመታገያ አጀንዳ ሳይኖራቸው በየወሩ የሚከሰቱት ግፎች እየለቃቀሙ አንዱን እየጣሉ አንዱን እየረሱ የሚታገሉለት መዳረሻና መነሻ አጥተውታል። ህዝቡን ማስነሳት የሚችል የግፍ ጥልቀት ለህዝቡ ማስደመጥ፣ ማስነበብ፣ ማስነገር፣ ማስተጋባት፣ ማሳየት የትኛው ግፍ ብርሃኑን ህብረተሰብ ማስነሳት እንደሚችል ፍጹም ያውቁት አልቻሉ። ወቃትም ከሆነ ሆን ብለው በግዝገዛው የማጃጃያ ስልት ካልገቡ በስተቀር ጥቂት ጦማሪያን በመታሰራቸው ህዝብን ማስነሳት ይቻላል የሚል ስትራቴጂ ቀዳሚ የመታገያ ትኩረት የማይሰራ ከመሆኑ አልፎ ተቃዋሚው መራራ የሆነ ጥሪ የሚያስተጋባበት ስትራቴጂ የማንቀሳቀሻ ገብ የላቸውም ብሎ ወያኔ እንዲሳለቅባቸው መንገድ መክፈት ነው። ለ22 ዓመት ያልሰራ የፖለቲካ ስልት መቀየር አለበት የምለውም ለዚህ ነው። የአማራውንም ግፍ በስትራቴጂ አንጻር የጥሪ መነሻ ሲደረግ በመጀመሪያው ጥሪ በርካታ ባንቀሳቀስም መላው ህዝብ እንዲሰማውና ለቀጣይ እንቅስቃሴዎች ሆ ብሎ በነቂስ እንዲነሳ ይረዳል። በተለይ የግፉ ሰለባ የሆነው አማራው ብዛቱ መገመት አደግትም። ለምሳሌ ወያኔዎችና አሽከሮቻቸው በጉራ ፍርዳ በአማራ አርሶ አደሮች ያደረሱት ግፍ ተቃውመን ስንጮህ በመስማታቸው ደጋፊዎቻቸው ሳይቀሩ በየፓልቶኩ መነጋገሪያ አድርገውት ከመሰንበታቸው ሌላ እርስ በርሳቸው አጨቃጭቋቸው እንደነበር እናስታውሳለን። ምክንያቱም እዛው ውስጥም አማራዎች በብዛት መኖራቸውን አትሳቱ። በግንቦት ሰባት በኢሳት በአዲስ ድምፅ ራዲዮ አዘጋጅ በኩል ልዩ እንክብካቤ ተደርጎለት የአንድ ሰሞን እፍፍ ፍቅር የያዟቸው አብሮ ከነሱ ጋር በየከተማው ባንድ የምግብ የጋራ መሶብ ቀርበው እየተጎራረሱና እየተቀላለዱ ሽር ጉድ ሲሉለት የነበረው አባ መላ የተባለው የወያኔዎች አገልጋይ በዛ ወቅት ስለ አማራ ሮሮ ሲናገር ነበረውን አስታውሱ። ትንሽ ስጋ እንደ መርፌ ትወጋ እንደ ማለት። ያውም በወቅቱ መለስ ዜናዊም ሆነ ተላላኪያቸው ኃይለ ማርያም ደሳለኝ ሳይቀር በፓርላማቸው ያንጫጫቸውና ያስበረግጋቸው ጣጣ አጀንዳ ይህ የአማራው ጉዳይ እንደነበር እናስታውሳለን። በግብር ባይፈጸምም ኃይለ ማርያም ደሳለኝ ለፍጆታ ተብሎ ቢሆንም በወቅቱ ምን እንዳል አስታውሱ። ሁኔታው እንኳን ለፈጻሚው ለሰሚውም የወንጀሉ ከባድነትና አስፈሪነት የሚያስከትለው ተጠያቂነት በጣም ከባድ ወንጀል በመሆኑ ስርዓቱ ይህንን አጀንዳ አሁንም ሆነ ለወደፊቱ በከባድነቱ ከጦማሪዎች መታሰር ይልቅ ይህ ዘር መጥፋት ወንጀል ያስደነግጠዋልና በተቃዋሚዎቹ በኩል ሊነሳ አይፈልግም። ተቃዋሚዎቹ ግን ይህንን ለህዝብ ማስነሻ መጠቀሙን አልፈለጉትም። ምክንያቱም ለአማራው ከወጮሁ ጠባቦች እንዳይባሉ። ለዚህ ነው አማራ ነኝ ብዬ ለመጠራት አልፈልግም፣ እኔ አንድና አንድ ኢትዮጵያዊ ነኝ እያሉ የሚሉን። ስለ አማራ መቆም ጠባብነት ነው ብሎ የነገራቸው ማን እንደሆነ ባላውቅም መቃብሩ ይጥበበው ከማለት ምን ማለት ይቻላል። በዚህ አጋጣሚ ይህ ጽሑፍ አገር ውስጥ በፌስቡክ በኩል እንደምንም ሾልኮ ቢገባ አገር ውስጥ ላሉ አማራ ህብረተሰብ ወገኖቼ ለማስተላለፍ የምፈልገው አገር ውስጥ ያለው ተቃዋሚም ሆነ የዜና ማሰራጫዎቻቸው ወይንም አንድ ጸጋዬ ገብረ መድኅን አርአያ አባባል የእኛን ነጻነት ራሳችን አስነጥቀን ሌሎች ሞግዚቶች አሜሪካና እንግሊዝ ወዘተ እንዲያስነሱልን፣ አለዚያ ከባህር ማዶ የመሸጉት ተቃዋሚ ኃይሎች በአራቱ ማዕዘናት በመርከብና በአይሮፕላን ጭነው እንዲያመጡልን ምጽአትን እንጠብቃለን እንዳሉት የምትጠብቁትን ነገር አቁማችሁ በዘር ማጽላት ዘመቻ እየተጨፈጨፈ ያለው አማራ ራሱን ዘሩንና አገሩን ለማዳን ሌሎቹን አንጋጦ ከመጠበቅ ራሱ በራሱ ተደራጅቶ ሮሮ በማስተጋባት በራሱ ህልውና ቆሞ ትግል ውስጥ ገብቶ ራሱን መከላከል አለበት። የራሱ መጽሔቶችንና ድረገጾችንና ፓልቶኮችን በመመስረት ትግሉ እንዲጀምር ማድረግ ግዴታ ነው። እዚሁ አሜሪካ ሚኒሶታ ካሊፎርኒያ ሲታተም የነበረው ሞሪሽ የተባለው መጽሔትም አርአያነቱን እንደገና ማንሳት ነው። ስለዚሁ ሌላ ቀን እመለስበታለሁ። በሚዲያውና በተቃዋሚው ተብዬ ጥርስ በሌላቸው ውሾች አጥር ተከበው መከራዬን ያስተጋቡልኛል ማለቱን አቁሙ። ውጭ አገር ያላችሁ አማራውን ለመከላከል የቆማችሁ ታጋዮች፣ የአማራ ልጆችም ከከርሳችሁ አማራ ከከበርቴው ምሁር ጋር ያላችሁን የሻከር ግንኙነት በክርክር እንዲከፈት አምድ አዘጋጅታችሁ አጋልጧቸው፣ በክርክር ጥመዷቸው። ጭራሹኑ አማራ አይደለሁም እኔ ኢትዮጵያዊ ኢትዮጵያ እንጂ እያሉ አጉል ስሜታዊ ማንነትን ተናውስ በመግባት ስለ አማራ ጭፍጨፋ ቀዳሚ አጀንዳ እናደርገውም የሚሉ የአማራ ሕዝብ እንዳይነሳ በተዘዋዋሪ ለእንቅስቃሴው ደንቀራ ሆነው ጭፍጨፋው በዓለም እንዳይታወቅ ዩኒቨርሳሊስቶች አለማቀፋዊ አማራዎችም ለችግሩ ጋሬጣዎች ናቸውና አስቡበት። ከነዚያ ክብርት አማራዎች ይልቅ ናይጄሪያዊቷ የዩቲዩብ ጋዜጠኛዋ አዲዮላ የተባለችው ሴት ስለ አማራው ጭፍጨፋ ለዓለም በመንገር ትሻላለች። ሁላችንም አማራዎች ነን ማለት አሳፍሯቸው ሁላችንም አንዳርጋቸው ጽጌነን ከሚሉት አማራዎች እሷ አማራ ነኝ ብላ ስለ አማራ ያገባኛል ብላ በአፍሪካዊነቷ መቆርቆሯ እሷ ትሻላለች ማለቴ ነው። በነገራችን ላይ ኢሳቶች ጉንቦቴዎች በበዓላቸው ጥሪ አድርገው ጋብዘዋት እንደነበር ሰምቻለሁ። ምናልባትም እኔ አንዳርጋቸው ነኝ ስላለች ይመስለኛል። ብትልም መመስገን አለባት። ጉደኛው ይህ ጥንግግ ሶፌስትሪ ቡድን ከአገር የመጣው ካድሬም ፖሊሱም ጦሩም ዳኛውም ጋዜጠኛውም ተወዛዋዡም ቀልድ ነጋሪውም አብራሪውም ምን የቀረው አለ? ሁሉንም በስሩ አሰልፏቸዋል። የነሱ ቱልቱላ ነፊዎች ሆነው መቅረታቸው ግን አስገራሚ የሚያደርገው ይሄው ገጽታው ነው። የቡድኑ ሁሉንም የማጥመድ ስልቱ ከማፊያዎች የረቀቀ ስልተኛ አጥማጅ መሆኑን ግን ሳላደንቀው አላልፍም። ምናልባትም የሻቢያ ማፊያ ማፊያው የትግል ተሞክሮ ትሬኒንግ ስልጠና እየሰራ ይመስላል። ከጅብ የማያስጥል ያህያ ባል የሆኑት የፖለቲካ ድርጅቶች ተማሪዎች የሆኑት ዋናውን ጥላት ትተን ወደ ተቃዋሚዎች ደካማ ጎን እናትኩር የሚሏቸው ለመበላት ዝግጁ የሆኑ የፖለቲካ ገንፎዎች ደጋፊዎቻቸው የሚዘላብዱት ንትርካቸው ከቁም ነገር አታስገቡት። አሁንም ጥሪውና አንገብጋቢው የትግል ስትራቴጂ በአማራ ህብረተሰብ እየተካሄደ ያለው የዘር ማጥፋት ዘመቻ ለማስቆም ቀዳሚ የፖለቲካ ድርጅት ስትራቴጂ አይደለም የሚሉ ፖለቲከኞችና ሚዲያዎቻቸውን ከትችት ነጻ መሆን የለባቸውም። እነሱንም እንደየግብራቸው እናወግዛቸዋለን። ስለሆነም የትግሉ ጥሪ ወይም ስትራቴጂ በአማራ ላይ እየደረሰ ያለው የዘር ማጥፋት ዘመቻ ለማስቆም ቀዳሚ አጀንዳ አድርጎ የማይንቀሳቀስ የፖለቲካ ድርጅት ሃይማኖት የአማራው ሰቆቃ ድምፅ እንዳይሰማ በማድረጉ ረገድ እንቅፋት የሚሆን ሁሉ እያወገዝን አማራ የተባለው ታላቅ ህዝብ ከጭፍጨፋ ለማዳን ለታላቅ ክብርና ለታላቅ ብሔራዊ ክብር ቆመናል የምትሉ ዜጎች በእነዚህም ላይ ተቃውሟችሁን እንድታስተጋቡ ጥሬን አቀርባለሁ። ለሁለት ዓመት የታፈነው የአማራው ጩኸት አንድ ቦታ ላይ መቆም አለበት። ከጭፍጨፋው ባሻገር አማራው ከማንኛውም የኢትዮጵያ ነገር ሆን ተብሎ በሥርዓቱ ሰዎች በባሰ ሁኔታ ድሃ እንዲሆን ከመደረጉ በላይ በትራኮማ በሽታ እንዲጠቃ አይነ ስውር ሆኖ በምርኩዝ እየተጓዘ ያለ በርካታ የአማራ ገጠር ኅብረተሰብ መሆኑን እየታወቀ ከዛሬ ጀምሮ እኛም አማራዎች ነን ማለት ያሳፈራችሁ የመንፈሰ ሽባ ተቃዋሚዎች በላያችሁ ላይ ቀና ብላችሁ የምታዩት እየጮኸ ያለው በሰማይ ወለል ተስሎ ያለው በብዛት እየፈሰሰ ያለው የእምባ ከረጢት የማን መሆኑን በትክክል እንድታዩት ጥሬን አቀርባለሁ። አመሰግናለሁ። ጌታቸው ረዳ ኢትዮጵያን ሰማይ አዘጋጅ።
ደግፋው ይህን እያየ ይንጠራል ወይ ሰውን ደኑን 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 ማርያቱን ማርያቱ ሀምሳ ግንድ ባሪያውን የታውሶ ማርያቱን ሀምሳ ግንድ ባሪያው የታውሷን የታውሷ
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣው የቃለ መጠይቅ ጊዜ ነው። እንግዳችን በስልክ መስመር ላይ ይገኛሉ ወይም ትገኛለች። እንግዳችንም ወይዘሮ መለሰች ዋሴት ባላለች የሚያር ከፍተኛ አመራር አባል የሆኑት ያቶ ተስፋዬ ታሪኩ ባለቤት ናቸው። ናናት ይቅርታ፣ አቶ ተስፋዬ ታሪኩ ባለፉት ሳምንት ውድለት ከመኖሪያ ቤታቸው በጸጥታ ኃይሉ ታፍነው በመወሰዳቸውን አስመልክቶ በዜናዎች መዘገቡ ይታወሳል። አቶ ተስፋዬ ታሪኩ ከደጀን ከተማ መኖሪያ ቤታቸው በጸጥታ ኃይል ሲወሰዱ ባለቤታቸውና ጻልጆቻቸው በስፍራው ስለነበሩ ስለነታው አጥር ያለ ማብራሪያ እንድሰጡን በጋበዝናት አሁን በመስመር ላይ ትገኛለች። ተናስተልኝ ወይዘሮ መለሰች ዋሴ ላጭሬው ይት ጊዜ በጠየቅንሽ መሰረት ለበሳቱ መገኘትሽ በደረጃው አዘጋጆችና በራሴ ስም ስካናን ያቀርብኩኝ ወጥያቄንሽ ያገራለን። በቅርሚያ ባቶ ተስፋዬ ታሪኩ ላይ ተፈጸመ ያለው የግፍርምጃ ወነተኛ ቁርጠኛ ኢትዮጵያውያን ልጆች የከፈሉት ያለ መስዋዕትነት ነው። ያገርና የህዝብ ፍቅር ያለው ወገን በጥሞና እየተከታተለው ነው። በዚህ ቀውጢ ወቅት ስለሚከሰቱ ችግሮች ደራሽ የሚሆን ወገን አለ የሚል እምነት አለን። እስቲ ወደ ጥያቄ ልሸጋገርና አጠራጠሪያ ጥያቄዎች ናቸው። መጀመሪያ ጥያቄ ባለቤትሽ አቶ ተስፋዬ በምን ሁኔታ ተወሰደ? የጸጥታ ኃይል የኃይል እርምጃ ወስዶ ነበር ወይ? በምን እሱ ወንጀል ተጠርጥሯል ነው ብለው ያነጋገሯችሁ? ምክንያቱም ከቤቱ ስለተወሰደ አንቺ በቦታው አለሽ የሚልም ኢንፎርሜሽን ስላለ እስቲ እናጠራባለ ሁኔታ ለአድማጮቻችን ብትገልጪልን።
ሽብሉ ስለተፈጠረ በጣም እናመሰግናለን። እግዚአብሔር ይስጥልኝ። በመጀመሪያ እኛ ምንም አላሰብንም። ይሄ ድርጊት ይፈጸማልን ብለን አላሰብነውም። የቤታችን የተወሰነ ስራዎች እየሰራን ያለ ነው። ፌደራል መኪና ሁሉ ተጭኖ እንዳለ የመጡ በራታችንን በኃይል ገንጥለውት ነው የገቡ። ምንድነው ስል ባለቤትሽ ነው ጮካለበት አሉኝ። እሱ ውስጥ ስለነበረ የለም አልኳቸው። አሁን አለ ጥቆማ ደርሶናል ላላ ውጪው አሉኝ። አሁን የለም ምናምን በጣም ተደናግጬ ስለነበር የለም አልኳቸው። ሁሉችም አቀባብለዋል መሳሪያቸውን በየቦታው ተሰራጩ ቤቱ እንዳለ ከበቡት። ከዛ በኋላ እሱም አላየም ነበር ተመልሶ ሲወጣ እዛው ላይ ያዙት። ምክንያታችሁ ምንድነው? ምንድን ችግር አለባችሁ? ምንድን ይሆናችሁት ነገር ሲላቸው ምንም ጥያቄ የለውም ቀበቶውን ፍታ ምናምን አሉት። ሁሉን ጫማውን ያሰለቁ ደህንነቱ ሊያናግረው ፈለገ። ምንድነው ያለብኝ ችግር ንገሩኝ ምናምን ሲላቸው ችግር እኔ ምንም ስራ ስላልሰራሁ እንዴት እንደዚህ ሊሆን ይችላል ሲላቸው አሁን ምንም ምላሽ ብትመልስ ነግሬያለሁ ያሉት እንግርግሪያ ምላሽ ከሰጠን አፈን ዝጋ ምናምን አሉት። እሺ ብሎ ስም ዝም አለ። አቤት ስፍተሻ እንሞክራለን አሉ። ቤቴን የምትፈትሹት የፍርድ ቤት ወረቀት ካላችሁ ነው። የፍርድ ቤት ወረቀት ካላያችሁ ግን ማንንም ልክ አያዝዝም። ስለዚህ የፍርድ ቤት ወረቀት አንዱ ችግር የለብኝም ቤቴን መፈተሽ ትችላላችሁ። ከዛ በተረፈ ግን ማንንም ቤት ሰው ገብቶ ካለ ፍርድ ቤት ወረቀት መፈተሽ አይቻልም ማለ። የፍርድ ቤት ወረቀት አልታዘዘም በቃራችን ነው የታዘዘ ነው ያሉ። እኛም እሱም እንዲያለ አሁን ራሱ ልጅትን አስደንግጣችሁ ቤት ገብታችኋል ምን ትጥሉብኝ ምን ራሱ እኔ አላወቅኩም ጥላችሁብኝ ልትወነጅሉ ትችላላችሁ ነው ያላቸው። ወጥተው አንድ ሶስት ሰዎች ከሰፈራችን ሰዎች ጠርተው አመጡ። ቤቱ እንዲፈተሽ አደረጉ። ቤቱ ሲፈተሽ ምንም ነገር ያገኙበት የለም። ወረቀቶች ከዚህ በፊት የሚሰራባቸው ወረቀቶች አሉ እነሱን ወሰዱ። ሌላ ነገር ምንም ነገር አልተገኘም የለም። ለጥያቄ እንፈልገዋለን አሉ። ለጥያቄ የምትፈልጉት አሁን ነው ለወስ እንዴት ነው ምናምን ስል በቃ አንቺ ምንም አታስፈልጊም እሱን ነው የምንፈልገው ለጥያቄ ብቻ ነው ሲያንቺንም ስልክ አምጫሉ እሱንም ስልክ ቀሙ የሁለታችንም ስልኮችን ይዘው ሆዱ። ከዛ ወጭ በቃ ምንም ነገር የለም። እኔ ወዲያውኑ ራሱ ቤት እናቱም እየጮሁ እኛም እየጮሁ ልጆቹም እንደዛው እየተንጫጩ ብንከተል በመኪና ስለሆነ እንደርስባቸው አልቻልንም። አሁንም የትም እንደሆነ አድራሻውን አናውቅም። ልጆችን በጣም እየተጎዱ ነው እኛም ተጎድተናል።
በጣም አሳዛኝ ነው። በጣም አሳዛኝ ነው። እንግዲህ በህገ መንግስቱ መሰረት እንደምንሰማው ነው አንድ ዜጋ ሲታስ የቤት ፍተሻም ሲደረግበት የፍርድ ቤት ውሳኔ ይጠየቃል። በ24 ሰዓት ውስጥ ደግሞ ለፍርድ ይቀርባል ይባላልና እስከዛ ድረስ ለፍርድ መቅረቡ ወደ ፍርድ መቅረቡ አይታወቅም ማለት ነው።
አዎ በርግጥ ደግሞ እዚህ እኛ ላይ ያለች አንድ ሰው ለአንድ ደህንነት አንድ ደግሞ መርማሪ ክፍል ይባላል። መርማሪ ክፍሉን ራሱ ለማናገር ሞክሬያለሁ በነጋታ ማለት ነው። ስጠይቀው እኔ ማቆ ነገር የለም ተደውሎልኝ ግን አቶ ተፈየ ታሪኩ ቤት ፍተሻልና ናተሉ ተብዬ ተነስቶ ይጃሉ። ከዛ ውጭ ያለውን ነገር ምንም አላቅም። የት ይሰዱት ግን አላቅም ነው ያለም። ምንም ማድረግ አልችልም። እኔ የትም ጀን ፈልገውም ነገር የለም። በየአቃጫ ሁጃለሁኝ ግን የትም ጥቆማ አላገኘሁም። በጣም አዝኜ ነው የተቀመጥኩኝ።
የአካባቢው ባለስልጣኖች ምንድን ነው የሚሉት? አልያዝነውም የለም ነው የሚሉት። በአይናችሁ አይታችሁ በጦር በመሳሪያ የታጠቁ የጸጥታ ኃይሎች አፍነው ከወሰዱት የለም የሚለውን መልስ የሰጧችሁ የዋናው ቦታ ሄዳችሁ ነው ወይ? ባህር ዳር እንግዲህ አካባቢው አስተዳደር ቦታ ወይንም ጽህፈት ቤት እዛ ያለ መስለኛል።
ባህር ዳር ራሱ ይቻለሁኝ ፍለጋ እጀዛ ስጠይቅ ራሱ መጀመሪያ ላይ አለ አለኝ። አንደኛው ፖሊስ አለ በለኛል። ከዛ ስጠይቀው መግባት ይቻላል ምናምን ብዬ ቢያንስ ሳንቲም ልብስም ቀያሪ ያልያዘ ስለዚህ ቢያንስ አይኑን ልየውና የተወሰነ ሳንቲምም ልስጠው ልብስም የተወሰነ ቀያሪ ልስጠው ስለው በቃ ከዚህ በኋላ እዚህ ብትታይ ለአንቺ ራሱ መጥፎ ነገር ይገጥምሻል። አሁን ፌዴራሎች ሳይወጡ አንቺ ራሱ ከዚህ አካባቢ ካረፍሽ አንቺን ራሱ ወደ እስር ቤት ልትገቢ ትችያለሽ አለኝ። እኔ ምንም ነገር እኮ አልፈልግም። እስር ነው በቃ የገባበት አላማው ነው። ከአላማው እኔ ምንም እንትን የምለው ነገር የለኝም አልኩት። በቃ አሁን አቀበሌውን ወተሽ እንትናት ይኮን አሁን ህጅ ያስተላልፋለሁ ብሎ ተነስቶ ሄደ። ተመልሼ ደግሞ ሆነ ካፌ ቁጭ ብዬ ደግሞ እንደዛው ስከታተል ደግሞ መልሰው ደግሞ እየተከታተሉኝ እንትን ስላሉ በቃ ቢያንስ እኔ ለልጆቼ መጥረፍ ስላለብኝ ተመልሼ ስመጥ ይቻለሁ።
አሳዛኝ ነው። የልጆቹን እንግዲህ ገልጸውልኛል። ህጻናት ልጆች ናቸው ያሏችሁ። እድሜያቸው ስንት ነው?
አንድ 9 አመት ልጅ ነው፣ አንድ 4 አመት ልጅ ነው ያሉ።
የሁኔታ ሲካሄድ በስፍራው
4 አመቱ ልጅ በዛን ሰዓት ላይ ነበር።
بها قداي سكهد يا بيتاچو متو سيفتشنا ياو يا انت سيدرج يا ايو نبر بوتا هوناونا بلجوچ لا يدرسو هونيتا مندنو بمنفساچو بتينتاچو اباتاچو موسد بزالاي دمو يطور مساريا نغبو በቦታ ተገይተው እንደሃይነቱን ተስደረግ ምንድነው የተከሰተው?
አዎ በዛን ሰዓት ላይ በተለይ የአራት አመት ልጅ ዞን የነበረው እቺ ገቡ ሁሉ ነገር ስለያየ ካባቱም ጋር ስለነበረ በጣም ጮኸ አለቀሰ ዳባሊ ገብት ነው አባቴ ሊገብት ነው ያለው ሊጫን ምንም ግን እሱ ሊረዳት አልቻለ በቃ አቃት ምን አቁጭ ወይ ወደ ቤት መግባት የለብሽም ያሉ ወደ እቺ ዞን መውጣት አልችልም ያን ሱንካን ዳይው ቢዬ ልጅሎ ቃንጓ ስላቸው መውጣታችን ብሎ ነው ዘቁጭ ያልኩኝ እና በቃ አሁን ልጅ በሽተኛ ሆኖ ድኛል ለላይ በሉ ምንም ነገር ትምህርት ቤት እንደው መቀመጥ አልቻልም መማር አልቻልም እና በጣም ምን ችግር ውስጥ ነው ያለን አንድ ቀን ለልጆቹም ለቤተሰቦቹም ብሎ አንወረ በእጁ ምንም ነገር የለው በደሞዝ የሚተዳደረበት እንኳን የለውም የግል ስራ መስራት አይችልም የግል ስራ ሲጀምርም በቃ በየቦታው እየተካታተሉ ስራው እንዲከሽበት ያደርጉታል በጣም ጨለማ ውስጥ ነው ያለው
አዎ ሀዘኑ ብስጭታችሁና ጭንቀቱ ልብ የሚሰብር ነው እስቲ እንግዲህ ወይዘሮ መለሰችዋ ዋሴ ቅርታ እንግዲህ በዚሁ እንትኑ እንዳናባብሰው አቶ ተስፋይ ታሪኩ በሰላማዊ ትግል አምነው ለወገን ላገደሻቸው ለማብርከት ምንም እንኳን ሸክሙ በከባድ ቢሆንም በላቀና ከፍ ባለ ትግል መንፈስ ለማበረከቷቸው ቁርጠኛ ትግል በጣም አክብሮታለን እንባማባሾች ለመሆንም እንችል መስለኛል ብዙም ደጋፊና ረዳት ይኖራል ብርታቱን እስጣችሁ በመጨረሻቱ ተስፋዬ ታሪኩ ከተፈኑበት ህገወጥ ስር እንዲፈቱ የሚደረገው ርብርቦሽ እንደሚጠናከርና ወደ ቤተሰቦቻቸው እንደሚቀላቀሉ ተስፋ ማድረግ በዚሁ እንሰናበታለን በርቱ ተጽናኑላለን ደህና ሁኑ አድማጮቻችን በቅርሚያ ተወሰኑ ሰኮንዶች ቴክኒክ ፕሮብለም ነበር በቅርታ እየጠይቃለን አሁን በቀጥታ ወደ ሳምንታዊ ዋና ዋና ዘመቻችን ሲያገራለን በቅርሚያ ማረሰ ዜናዎቹ የሚያድ አመራራ ባለ ሆኑ ተቶ ተስፋያ ታሪኩ በወያኔ ጥበቃ ስር መዋላቸው ተገለጸ እስላማዊ መንግስት ለማቋቋም ሲንቀሳቀሱ ነበር የተዋሉት በወያኔ አንካንጋሩ ፍርድ ቤት ክሳቸው ተደመጠ በቅርቡ የተመሰረተው የዘጠኝ ፓርቲዎች ትብብር ለሁለት ቀናት ሰላማዊ ሰልፍ ጠራ በሶማሌ የፕሬዝዳንቱና የጠቅላይ ሚኒስትሩ አለመግባባት አገሪቷን ወደ ባሰ ችግር እየወሰዳት መሆኑ ተገለጸ። በአፍሪካ ተጠባባቂ ጦር ኃይል ምስረታ እውን ለማድረግ የሚካሄደው ዝግጅት በመጠናቀቅ ላይ ነው ተባለ። ዜናዎች በዝርዝር የሚያድ አመራር አባል አቶ ተስፋዬ ታሪኩ በወያኔ ጥበቃ ስር መዋላቸው ተገለጸ። የሚያድ ዋና ጸሐፊ የነበሩት አቶ ተስፋዬ ታሪኩ ባለፈው በጸጥታ ኃይል ታፍነው መወሰዳቸውን አስመልክቶ ከፓርቲው የማረጋገጫ መግለጫ ሰጥቷል። ይቅርታ የማዕዶ ነጻፊ የነበሩት አቶ ታሪኩ ተስፋዬ ታሪኩ ባለፈው በጸጥታ ኃይል ታፍነው መወሰዳቸውን አስመልክቶ የፓርቲው በላይ አካል ማረጋገጫ መስጠቶበታል። ዋናው ጸሐፊውን ያሳሰሯቸው በማዕድ አመራር ውስጥ መሽገው የቆዩ የያኔ ቅጥረኞች መሆናቸውንም አንዳንድ የፓርቲ አባላት ገልጸዋል። ከሰሞኑ የያኔ ጸጥታ ኃይል በሰርጎ ገቦች ታግዞ ለኢትዮጵያ ሕዝብ የዲሞክራሲና የነጻነት የፍትህ ትግል ግንባራቸውን ሲያጥፉ የታገሉትን ወጣቶች በማሳደን ያሳሰረ ለመሆኑ ከሀገር ውስጥ ያሉ የድርጅት አባላትና ደጋፊዎች በይፋ እየመሰከሩ ናቸው። አቶ ተስፋዬ መታፈን ጋር ታይዞ በክልሉ አስተዳደር ጸጥታ ክፍልም በሰጠው መልስ አቶ ተስፋዬ ታሪኩ የሚባል በድርጅት አመራርም አባል የሆነ ወይም ሌላ ግለሰብ አላስተርንም ብሏል። ከአንዳንድ የታመኑ ሰዎች እንደተገለጸው ከሆነ አቶ ተስፋዬ በባህር ዳር ልዩ እስር ቤት ውስጥ እንደሚገኙ ተገልጿል። በዚህ መረጃ መሰረት ባለቤቱ ወደ ስፍራው ድረስ መሄድ ለመጠየቅ ቢሞክሩም አላንዳሽ ምላሽ መጉላላት ወደሚኖርበት ከተማ ተመልሰዋል። የአፌናዋ ተግባር የተካናወነው መያድ ጠቅላላ ጉባኤ ለማድረግ በዝግጅት ላይ ባለበት ወቅት በመሆኑ የስራው ቅንብር ከሰርግ ገቦች ጋር የተያያዘ ነው የሚለው ተደማጭነት ለማግኘቱ ከሀገር የደረሰን ዜና ገልጿል። ከአቶ ተስፋዬ መታሰር ጋር ሁለት የድርጅቱ አባሎች አብሮ ታፍነው ተወስደዋል። በቀጣዩም ማክሰኞ ዕለት 28 ዜጎች በጦር መሳሪያ መደበቅ የክስ ሽፋን ለእስር ተዳርገዋል። በመያድ አባላት ላይ ሰፊ ዘመቻ መካከል ላይ ያለ ፓርቲው ጠቅላላ ጉባኤውን በዛሬው ዕለት ማጠናቀቁንም ለመረዳት ተችሏል። ጠቅላላ ጉባኤው አዲስ አመራር የመረጠ ሲሆን ፓርቲው በልዩ ልዩ ቡድን ከፋፍሎ ሲያተራምስ የነበረው አቶ አባው መሀሪን ማሰናበቱን ለመረዳት ተችሏል። አዲሱ የስራ አስኪያጅ የስራ ድልድል መደረጉና የልዩ ልዩ ተመራጮችም ድርሻ ከሰሞኑ ይገለጻል ተብሎ ይጠበቃል። እስላማዊ መንግስት ለማቋቋም ሲንቀሳቀሱ ነበር የተዋሉት በወያኔ ካንጋሩ ፍርድ ቤት ክሳቸው ተደመጠ። የካንጋሩ ፍርድ ቤት በክሱ ላይ የሰነዘረው ሰዎቹ ከአልሻባብና ደቡብ አፍሪካ ከሚገኝ የሽብር ቡድን ጋር ግንኙነት ያላቸው ለመሆኑ በማተት ከበጉዳዩ ለመከላከያ እንዲያቀርቡ ተለዋጅ ቀጠሮ ሰጥቶ ተበትኗል። ዋና የክስ መነሻ በጂሃድ ጦርነት እስላማዊ መንግስት ለማቋቋም በጅማ አካባቢ ሲንቀሳቀሱ ተገኝተዋል የተባሉ ተጠርጣሪዎች እንደሆኑ ቀደም ሲል መዘገቡ ይታወሳል። በፌዴራሉ ከፍተኛ ፍርድ ቤት ክሳቸው ነው የተሰማው። 7 ተጠርጣሪዎች ሲሆኑ አቃቤ ሕጉ ሃይማኖታዊ ጦርነት በማወጅና እስላማዊ መንግስት ለማቋቋም የሚያስችለውን በስልጣና ከደቡብ አፍሪካ ወስደው መምጣታቸውን አትቷል። ከዚሁ ጋር በማያያዝ ቡድኑ ብዙ ሺህ ብር ለመሳሪያ መግዣ ተቀብሏል ይላል ክሱ። በተከሳሾቹ ጠበቃ በኩል የተቃውሞ መልስ ይሰጣል ተብሎ ይጠበቃል። ጠበቆቹ መከላከያ ነጥቦቻቸው ይዘው እንዲቀርቡ ለህዳር 10 ቀጠሮ ተሰጥቷቸዋል። በዛ በኩል ደግሞ ድምጻችን ይሰማ ጠርቶት በነበረው ሰላማዊ ተቃውሞ በግፍ ተይዘው ታስረው ከነበሩ መካከል አምስቱ ባለፈው ሰኞ በነጻ መሰናበታቸውን ካንጋሩ ፍርድ ቤት መወሰኑን የድምጻችን ይሰማ የአማርኛ ሬዲዮ ስርጭት አስታውቋል። የሰላም አምባሳደሮች ብሎ እንቅስቃሴ የሚጠራቸው ሙስሊሞቹ ተወካዮች የሆኑት ግን ፍርድ ቤት የቀረቡ ሲሆን ውሳኔው ግን እንዳልተሰጣቸው ድርጅቱ አክሎ ገልጿል። በቅርቡ ተመሰረተው የዘጠኝ ፓርቲዎች ትብብር ለሁለት ቀናት የሚቆይ ሰላማዊ ሰልፍ ጠራ። ጥሪውን የተደረገው ፓርቲዎቹ በህዳር ወር የሚያካሄዱት እንቅስቃሴ በተመለከተ ያዘጋጁትን የድርጊት መርሃ ግብር ጥቅምት 25 2007 ዓ.ም ይፋ ሲያደርጉ ነው። ጥቅምት 12 2007 ዓ.ም ትብብር የመሰረቱት ዘጠኝ ተቃዋሚ ፓርቲዎች ኃላፊዎች በሰላማዊ ፓርቲ ጽህፈት ቤት በጋራ በሰጡት በምርጫ ስም የነጻነት ትግሉን ማዘናገት አይቻልም በሚል መግለጫ ላይ እንደገለጹት በህዳር ሙሉ ወር የነጻነት ለፍትህ በሚል ራስ ህዝባዊ የትግል መርሃ ግብር አዘጋጅቷል። የስብስቡ ሰብሳቢ ኢንጂነር ሊቃ ጌትነት እንደገለጹት ከህዳር 27 እስከ 28 የሚቆይ የተቃውሞ ሰልፍ የሚካሄድ ቢሆንም የት እንደሚደረግ ውይይት እንደሚካሄድ መሆኑን አስታውቀዋል። የተቃውሞ ሰልፍ በወር ውስጥ የሚካሄዱ አጠቃላይ እንቅስቃሴዎች መዝጊያ ፕሮግራም እንደሚሆን የድርጅቱ ተጠሪ ገልጸዋል። በዚህ ከዚህም በተጨማሪ በህዳር ውስጥ ባሉ 3 እሁዶች የተመረጡና አማካይ በሆኑ ስፍራዎች ህዝባዊ ስብሰባዎች እንደሚካሄዱም ተብራርቷል። ከዚህ በተጨማሪ ኢትዮጵያ የታላላቅ ሃይማኖት አገርናት ያሉት
ሰብሳቢ ሊቀመንበር የቤተ እምነቱ የጸሎት ፕሮግራም እንዲደረግ ጥሪ ማድረግና አባላት እንደየእምነታቸው ተሳትፎ የሚያደርግባቸው እንቅስቃሴዎች ይኖራሉ ብለዋል። በመሆኑም በመንግስትና ሃይማኖት የተለያዩ ናቸው የሚለውን ጽንሰ ሐሳብ እንዴት ታስተርቁት ነው የሚለው በሚለው ጥያቄ አስመልክቶ በሰጡ መግለጫ ህገ መንግስቱ የሚለው ሌላ ነው፣ ከዚህ ጋር አይገናኝም። ሀገራችን አስቸጋሪ ሁኔታ ላይ ነች፣ ጭንቅ ላይ ያለ ነው። ረሃብ በስቷል፣ ጦርነት በስቷል፣ በመንግስትም በህዝብ መካከል ያለው ግንኙነት በስቷል። አባቶቻችን ሃይማኖት ተቋሞችን በጸሎት አግዙን ብሎ ማለት ፖለቲካና ሃይማኖት መቀላቀል አይደለም፣ ለሀገራችን ሃይማኖት ክብር መስጠት ነው በማለት መልሰዋል። ከዚህ ጋር በተያያዘ ህዳር ውስጥ ባሉ የጁማ ቀኖች ውስጥ ለሙስሊሙ ማህበረሰብ ዝርዝር መግለጫ የሚሰጥ ሲሆን ሌሎች ሃይማኖቶችም እንደየእምነታቸው እንደሚሳተፉበት ትብብሩ አስታውቋል። ለነጻነት ፍትሃዊ ምርጫ በሚል ርዕስ የሚካሄደው ህዝባዊ ትግል በዚህ ላይ የሚያተኩርባቸው ዋና ዋና ተግባሮችም ተገልጸዋል። በየቤተ እምነት ጸሎት ፕሮግራም እንዲደረግ ጥሪ ማድረግ፣ አባላትም የእምነታቸው ተሳትፎ ማድረግ፣ በምርጫ ዙሪያ የፓናል ውይይቶች ማድረግ፣ የአደባባይ ህዝባዊ ስብሰባዎችን ማድረግ፣ ለመንግስታዊ ተቋማት ደብዳቤ ማስገባት፣ የተቃውሞ ድምፅ ማሰማት፣ የህዝብ ተሳትፎ ማበረታታትም እንደሆነ ተገልጿል። በሶማሌ ፕሬዝዳንቱና የጠቅላይ ሚኒስትሩ አለመግባባት አገሪቱን ወደ ባሰ ችግር እየወሰዳት መሆኑ ተገለጸ። ባለፈው ሳምንት የተባበሩት መንግስታት ዋና ጸሐፊ በሁለት መሪዎች መካከል ያለውን ፍጥጫ ለማብረድ ሲሉ በድብቅ ወደ ሞቃዲሾ ደርሰው ተመልሰዋል። ሶማሌ በተረጋጋ ሁኔታ እየተራመደች ነው የሚለው ተስፋ እየጨለመ መምጣቱን የተለያዩ የዜና አውታሮች እየዘገቡት ነው። ከሁለት ዓመት በኋላ ብሔራዊ ምርጫ ሊጠናቀቅ ይችላል የሚለው እቅድ ከወዲሁ መጨናገፉን ብዙዎች እየተቹበት ነው። ፕሬዝዳንቱና ጠቅላይ ሚኒስትሩ በፈጠሩት ልዩነት ምክንያት በአገሪቱ ውስጥ ገነባ ያለውን የቢሮክራሲ ተቋምና የመንግስት መስሪያ ቤቶችን የማዋቀር ስራ እጅጉን እያደናቀፈ መሆኑንም በሞቃዲሾ የአውሮፓ ህብረት ልዩ መልእክተኛ ገልጸዋል። ጠቅላይ ሚኒስትሩ ፕሬዝዳንቱን ሳያማክሩ የካቢኔ ሹምሽር ማድረግ ጋር ተስታኮ የተፈጠረ ቅራኔ ተከታይ መዘዝ ይዞ እንደመጣም የቅርብ አዋቂዎች ገልጸዋል። በተለይም ህገ መንግስት በመንደፍ ወደ ምርጫ ለመሸጋገር የሚደረገው ቅድመ ዝግጅት ላይ የስልጣኑ ሽኩቻ ብዙ መሰናክል መፍጠሩን በሶማሌ የተባበሩ መንግስታት ድርጅት መልእክተኞችም ገልጸዋል። የአውሮፓ ህብረት ልዩ መልእክተኛ በበኩሉ የህግ አርቃቂ ቡድን በማዋቀር ቅድመ ዝግጅት ለመወጠን ያቀደውን አጀንዳ እንዳስተጓጎለበት መግለጫ ሰጥቷል። በሶማሌ ህብረተሰብ ያለው የክላን መተሳሰርም ሊያገረሽ እንደሚችል ብዙዎች ስጋት ሆኗል። በሌላ በኩል ደግሞ የውጭ ኃይሎች በሁለቱ መሪዎች ላይ ተጽዕኖ ለማሳደር የሚያደርጓቸው ሙከራዎች ሁኔታውን እንዳባባሰው አንዳንድ ዲፕሎማቶች አስተያየታቸውን ሰጥተዋል። በመጨረሻም የአፍሪካ ተጠባባቂ የጦር ኃይል ምስረታ ውል ለማድረግ የሚካሄደው ቅድመ ዝግጅት በመጠናቀቅ ላይ ነው ተባለ። በአህጉሩ የሰላምና የደህንነት ስጋት ሲሰፍን በየአገሮች ጣልቃ በመግባት በስልጣን ላይ ያሉት መሪዎች ከህዝብ ቁጣ እንዲድኑ የሚከላከል ኃይል መሆኑንም ስለ ምስረታው የወጣው መግለጫ አብስሯል። የሰላምና የደህንነት መዋቅር ነው የሚባልበት የአፍሪካ ተጠባባቂ ጦር ኃይል ከሰሞኑ በዚምባብዌ ዋና ከተማ ሐራሬ በስልጠና ላይ መሆኑ ተገልጿል። በሚቀጥለው ሚያዝያ ወር ስራውን ይጀምራል ተብሎ የሚጠበቀው የአፍሪካ ተጠባባቂ ኃይል ምስረታ ሂደት በበላይነት የሚመራ ጀነራል የተመደበበት ሲሆን ከእርምጃዎቹ መካከል በቅርቡ በቡርኪና ፋሶ የጦር ኃይል ስልጣኑ መውሰዱን አስመልክቶ በተሰጠ ምላሽ ይህ የአፍሪካ ጦር ብቃት ቢኖረው ኖሮ አገሪቷ ወደ ዲሞክራሲ ስርዓት ልትሻገር ትችል ነበር ብለዋል። ሰላምና ደህንነት ስጋት ሲሰፍን ህዝባዊ እንቅስቃሴዎችን ለማፈን ዘማች በመሆን እንደሚያገለግል እቅዱ ይፋ ሆኗል። ይህን ዘማች ሰራዊት በገንዘብ ለመርዳት የአውሮፓ ህብረት ቃል የገባ ሲሆን የአፍሪካን ችግር አፍሪካኖች ይፍቱት የሚለው ሽፋን ለዲክታቶሮች ምቾት ዋስትና ሰጭ ነው ያሉ ታዛቢዎች በአፍሪካ አህጉር አለ ህዝብ ፈቃድ የመጡ አምባገነኖች የሚወገዱበት ሁኔታ በምዕራባውያኖች ፍላጎት ብቻ እንዲጠናቀቅ መሰናዶ የሚያደርግ ነው ሲሉ አስተያየታቸውን ሰጥተዋል። በሌላ በኩል ደግሞ አዲሱ የቡርኪና ፋሶ ወታደራዊ መንግስት ሊቀመንበር የአፍሪካ ህብረት ያቀረበለትን ህዝባዊ መንግስት ምስረታ ከግምት እንዳላስገባው ገልጾ ወደ ሲቪል አስተዳደር ከመሸጋገራችን በፊት ጸጥታው መረጋጋት አለበት ብሏል። ምዕራባውያንና የአፍሪካ ህብረት ግን ጫናቸውን ማድረግ እንደቀጠሉ ነው። የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
የዘፈን ዳርዳሩ እስክስታ ነው። በስቶኮልም የኢትዮጵያ ድምፅ ሬዲዮ ለትግሪ ወያኔ አምባሳደር ስለ ሬዲዮኑ ምስረታ ለምን እንደ ተመሠረተ ለማስረዳት ምን ያህል እንደ ደከመ ባለፈው እሁድ ለአድማጮቹ አጭር ዘገባ አቅርቧል። ከዘገባው ላይ እንደ ተረዳ ነው የወያኔን አምባሳደር በሬዲዮኑ አቅርቦ ለማስተናገድ ደጅ መጥናቱን በይፋ ነግሮናል። ዋናው ጉዳይ ተብሎ የተጠቀሰው አምባሳደሯ በስዊድን በልዩ ልዩ አጋጣሚዎች ተቃዋሚዎች ነን እያሉ ሰልፍ የሚወጡ የፖሊስ ድብደባና ቀጥቀጣ ይደርስባቸዋል፣ ሰዎቹም እፍኛ አይሞሉም የሚል ትችት በቪኦኤ የአማርኛ ፕሮግራም የጥያቄና መልስ ውይይት ስታደርግ ለሰጠችው የሐሰት ቃል ማብራሪያ እንድትሰጥ ነው ይላል የመማፀኛው ሪፖርት ሲጠቃለል። በመቀጠልም የሬዲዮኑ ኃላፊ በኢትዮጵያ ድምፅ ሬዲዮ ስም አምባሳደሯን ለማግባባት የሞከረው ከሬዲዮኑ የገለልተኝነት አቋም አንጻር መሆኑንና እውነትን ፈልገን የማቅረብ ኃላፊነት ስላለብን ነው ይላል። ባጭር አገላለጽ የገለልተኝነት ዳዴ ለመውጣት መጀመሩን አብስሯል። የኢትዮጵያ ድምፅ ሬዲዮ አብረን በኖርንበትና በምንኖርበት አገር ሌላ ሆኖ ለመገኘት መሞከሩን አስመልክቶ ብዙ እየተባለ ነው። ለወደፊቱ የምናየው ሐቅ ይሆን ይኖራል። በምን ተርታ ላይ ቆሞ ኖሮ የሚለውን ግን የሚስት ሰው አለ ብለን አንገምትም። ፖለቲካ ከኔ በላይ ላሳር በሚለው አመለካከታቸው ሲያቦኩና ሲያስቦኩ ከቆዩ በኋላ የኢትዮጵያ ድምፅ ሬዲዮ የፖለቲካ አቋም የለውም፣ ለማንም አያዳላም፣ ገለልተኛ በመሆን ያስተናግዳል፣ ሐቅ ያወጣል ወዘተ እጾብ ድንቅ ነው። ባጭር ቋንቋ የዘፋኞች አስተዋዋቂ፣ የእንጀራ መደብር አስተዋዋቂ ለማለት ይሆን? እስከ ዛሬ የሰማነው ገለልተኛ ቤተ ክርስቲያን ገለልተኛ ማኅበር ነበር። ዛሬ ደግሞ ገለልተኛ የሚዲያ አውታር ጀባ ተብለናል። ግብር ከፋዩ የዚሁኑ ሬዲዮ ዓላማ መልመድ ይኖርበታል። የውያኔን ኤምባሲ ለማስተናገድ ሲባል የሌለና ያልነበረ መጠመቅ አይሉት መለወጥ ዱብዳ የሆነ መርዶ ሲያሰሙ ለሬዲዮኑ መዋጮ ከፋይ ድግስ አዘጋጅ በሞላ ቀርቦ እንዴት ያቋም ማፈግፈግ ሊፈጠር ቻለ የሚለውን መጠየቅ ይኖርበታል። የውያኔ ቀጭን ትእዛዝ በነማን በኩል አልፎ ከተቃዋሚነት ወደ ገለልተኝነት ለመለወጥ እንደተቻለ የማወቁ ጉጉት በሁላችንም ላይ አለ። በኢትዮጵያ ላይ እየደረሰ ያለው ዕዳ ፍዳ መልኩ ምስቅልቅል ያለ ነው። የውያኔ ጸረ ኢትዮጵያዊነት በኢትዮጵያ ምድር ለኢትዮጵያ ሕዝብ ወለል ብሎ እየታየ ነው። ይህንን ለመለወጥ ያቅማቸውን በሚያደርጉ ጎን ቆሞ በዓላማው ጸንቶ በሚያደርገው ሳያፍርበት ለሕዝብ እንባ ሞትና ስደት መስካሪ መሆን ዝቅ ያለው የመጨረሻው የሞራል ብቃት መመዘኛ ነው የሚለውን የሚጋራው ወገን ቁጥር እልፍ አላፍ ነው። ወያኔዎች በውስጠ ደም ስራቸው እንደሰረጸው ደዌያቸው በተቃዋሚው ላይ እያላገጡ ለመኖር ብቃቱ አላቸው። የዚህ ደዌ ልክፍተኞች በየቦታው ተመድበዋል። በኤምባሲ ስም፣ በፓልቶኬ ውይይት ማስተናገጃ፣ በኢንቨስተርነት፣ በቤት ሰሪነት፣ በሁሉም ዘርፍ እንደ ጉንዳን ተበራክተዋል። ይቅርታ፣ ይህን አረፍተ ነገር ደግመዋለሁ። ወያኔዎች በውስጠ ደም ስራቸው እንደ ሰረጸው ደዌያቸው በተቃዋሚው ላይ እያላገጡ ለመኖር ብቃቱ አላቸው። የዚህ ደዌ ልክፍተኞች በየቦታው ተመድበዋል። በኤምባሲ ስም፣ በፓልቶክ የውይይት መስተናገጃ፣ በኢንቨስተርነት፣ በቤት ሰሪነት፣ በሁሉም ዘርፍ እንደ ጉንዳን ተበራክተዋል። በአንድ ወቅት ከአጠገባችን ከመቅጽፈት የተለዋወጡ ማንነታቸውን ለውያኔ ያስገዙ ስላሉ የኢትዮጵያ ድምፅ ሬዲዮ ዘገባ አያጅቦ ሳታማኸኝ ብላኝ ይሆናል ብንል ማጋነን ነው የሚል ትርጉም ይሰጠው ይሆን? የኢትዮጵያ ድምፅ ሬዲዮ በብዕር ስም ለሚጽፉ ብዙ መስተንግዶ ሲያደርግ ቆይቷል። ይህ የሬዲዮኑ የታሪክ አሻራ ነው። የኢትዮጵያ ድምፅ ሬዲዮ በተለያዩ ጊዜያቶች የሰጣቸው መግለጫዎችና ኢንተርቪዎች የልዩ ልዩ ድርጅቶች አባሎችና ደጋፊ በመሆን እንደነበር አይዘነጋም። በዚህም ጽሑፍ የድርጅቶቹን ስም ዝርዝራቸውን ለማቅረብ ጊዜው ያንሰናል። ብዙ ተብሏል፣ ብዙ ተነግሯል። ከሰሞኑ በስዊድን የኢትዮጵያ ድምፅ ሬዲዮ ባለቤት ይሁንብኝ ብሎ የለቀቀው የገለልተኝነት መግለጫ በነማን አማካሪነት እንደሚቀነቀን አንስተውም። የዚያኑ ያህል ደግሞ ገለልተኛ የሚል ምልክት ይዞ አምባሳደሯን ለማነጋገር እንዲቻል ኢንቨስተሮች አማላጅ በመሆን ውለታ አይዋሉ ይመስለናል። የገለልተኝነት መዝሙር ቅድመ ዝግጅት ሰነባብቷል። በሰሞኑ ጉዳይ ወያኔ ባንድ ወገኑ ሞኝም የዋህም ሆነብን ከሳምንት በፊት ተቃዋሚዎችን ጋብዞ አይዟችሁ በርቱ ሲል የነበረ የሬዲዮኑ ጣቢያ በሳምንቱ እርቅ ከናንተ ጋር ይሁን የፖለቲካ አቋም የለኝም ሲሏቸው እንኳን ደህና መጣህ ድሮስ ማነክቷችሁ የተመለሳችሁ ናችሁና እልል ብለን እንቀበላችኋለን ማለት ነበረባቸው። ቪኦኤ በስልክ እንጂ ወደ ስቱዲዮ በማቅረብ ስላላስተናገዱ በኢትዮጵያ ድምጽ ሬዲዮም በቴሌፎን የጥያቄና መልስ ጊዜው ይመደብልን ማለት ይችሉ ነበር። ንቀትና ትቢት ስላላቸው ለማኙን አጣጣሉት። ወያኔዎች በተቃዋሚ ውስጥ ያለውን መዝረክረክና ያላማ ጽናት መሸራረፍ አጥርተው ያውቁታል። የሚውሉትና የሚዝናኑት ከኢንቨስተሮች ጋር ነው። ኢንቨስተሮች ደግሞ ከውሏቸው ጋር ታማኝ ለመሆን ሪፖርት ስለሚያደርጉላቸው ወሬው ባካፋ ይቀርብላቸዋል። እስቲ እግዚአብሔር ያሳያችሁና የወያኔ ኤምባሲ እውነቱን እንዲነግረን በገለልተኝነት አቋማችን ውይይት ለማድረግ ጋብዘናቸው የሚለውን የብደት ንግግር ለማድረግ ያደፋፍራቸው የዲሞክራሲ መብታቸው በመሆኑ ይሆን ወይንስ የሬዲዮኑ ቦርድ ውሳኔ ስለሆነ ወይስ ለሬዲዮኑ ወጪ ከፋዮች ስለጠየቁ ወይስ ያቋም ማፈግፈግ በማድረጋቸው ነው? ይህን ፍርድ ለአድማጮች እንተዋለን። በስደቱ ዓለም በኢትዮጵያዊነት ስም የሚደረጉ እንቅስቃሴዎች እንዴት ከፖለቲካ ገለልተኛን ሊሆኑ እንደሚችሉ የሚያስረዳን አንድ ጠበብትነት ያለው ሰው ያስፈልገናል። የመጣ ነው በኢኮኖሚ ችግር ይሆን? የመጣ ነው ለመዝናናት ይሆን? የመጣ ነው የተመረጠን ኢንቨስተሮች ሆነን የቢጫ ካርድ ባለቤት በመሆን በገንዘብ ላይ ለመተኛት ወይንስ ወደ አባታችን አገር ተሰደን? ከነዚህ ሁሉ ጋር የማይመሳሰል ሰው አለ ብለን የፈልገን ለማግኘት ስለምንቸገር በቀላል ቋንቋ ክህደትና ጥቅም የሚጋልበው ትውልድ ላይ ደርሰናል። በህሊናው ተራቁቶ ህሊናውን ለካደው ምህረት ያወርድለት ከማለት በስተቀር ሌላ ምን ማለት ይቻላል? የወያኔ አምባሳደር ከቪኦኤ ጋር ያደረገችው ቃለ ምልልስ በጥሞና ያዳመጠ ኢትዮጵያዊ በኢትዮጵያ ድምፅ ሬዲዮ በጥያቄ ላይ ጥያቄ የሚያስነሳ ጉዳይ የለውም። ቪኦኤ የተዋጣለት ጥያቄ ሰንዝሯል። አምባሳደሯ እውነትን አዛብታ የማቅረብ ወያኔያዊ ባህሪ ከሌላት መኖር ስለማትችል ተልኳን ተወጣለች። ያለችውን ብታስተባብል አለቆቿ ከታማኝነት ወንበሯ ላይ ያወርዷታል። በወያኔ ውሸትና ጎጠኝነት የኢትዮጵያ ሕዝብ ሕይወቱን እንዲገብር እየተደረገ ነው። ወሬን አጣጥሞ ለመስማት ወደ ወያኔ በር አይኬድም። የተሳሳተና የተዛባ የሐሰት ታሪክ ፈጥረው ውሸትን ልብሳቸው አድርገው የሚኖሩ በመሆናቸው ተጨማሪ ቃለ መጠይቅ አያስፈልጋቸውም። በቀላል አማርኛ የወያኔን ውልደት እድገትና ባህሪ የሚያውቅ ሰው የሚያስበው አይደለም። ከሁሉም በላይ ለኢትዮጵያዊነትና ለሕዝቡ አክብሮት የሌላቸው የሚጠፋውንና የሚወድመውን የሰው ልጅ ሕይወት እያዩ የሚክዱ ይሁን ብለው ከወያኔ ጋር ተጠያቂ ለመሆን የመረጡ እነሱ ያማለዱት ኢንተርቪው ባለመሳካቱ ሁሉም ደስተኛ ይመስለኛል። ወያኔ ዛሬ በኢትዮጵያ ውስጥ አሰቃቂና ዘግናኝ በሆነ ሁኔታ በዜጎች ላይ የሚፈጽመው የግድያ፣ ያፈና፣ የስርዓት ዘመቻ ከጊዜ ወደ ጊዜ እየተባባሰ ሄዷል። በአገር ውስጥ እስር ቤት ተበራክቷል። ሞት ረክሷል። አማራ በመሆናቸው ብቻ በዘራቸው እየተፈረጁ መገደል፣ መሰደድ ጽዋቸው የሆኑ የአገሪቷ መሬትና ጫካዋ ይመስክሩ። በመሆኑም በዲያስፖራው ውስጥ ያሉ ሚዲያዎች ቢያንስ የተበላሸውን በመተቸትና በመመርመር አቋምም መውሰድ ይጠበቅባቸዋል። ከወቅቱ ሁኔታ የተሻለ ሥርዓት ለማምጣት ሥርዓቱን ፊት ለፊት ተጋፍጦ ሕዝቡን ለመብቱ ማንቃትና ስግብግብነት ትቶ የውድ ኢትዮጵያን ሕመሟን ለማከም ድርሻ አለኝ የሚል ከአገሩ ሞት ራሱን የሚያስቀድም እውነተኛ ኢትዮጵያዊ ማምጣትና ማስተማር ይኖርባቸዋል። ለጨቋኝ ሥርዓት አጎብዳጁን፣ የግል ጥቅሙን አሳዳጁ፣ የተፈጠረበትን ሕዝብ አናዳጅ፣ በሕዝቡ ብሶት ላይ አላጋጩን፣ ውሸት ተናጋሪውን ማጋለጥ ኩሩና ከራሱ ሕሊና ዳኝነት ጋር የታረቀ ሰው ተግባር ነው። አገራችን ዛሬ የአንድ ዘር የበላይነት በመግነኑ የሌላው ሰው የመኖር ነጻነቱ ተገፏል። ሙሉ ሰዎች ሆነው የሚታዩት እነዚህ የዘመኑ አባወራዎች ናቸው። ሌላው ከማንነቱ ውጭ እንዲሆን በይነውበታል። ኢትዮጵያ ቀድሞ ከምትገኝበት የሕዝብ ፍቅርና አንድነት በጅጉን ወደ ኋላ ተጉዛ ለዚጎቿ የማትመች ገሃነም በልቶ ማደር ብርቅ የሆነባት አለያም በልቶ ለማደር ህሊና በማስያዣነት የሚቀርብባት ሆናለች። በፍርሃት አሽማቆ ሰባዊ ክብርን አዋርዶ በችግር ቀፍዶና ጨንቆ ከስብና የራቆ ተግባሮችን እየፈጸመ ለዘላለም ይግዛ ብሎ የሚፈቅድ የዲያስፖራው ኢንቨስተር ጋር አብሮ አይኔን ግንባር ያድርገው ማለት የምጸት ምጸት ነው። ዛሬ ኢትዮጵያ ቀማኞችና ነፍሰ ገዳዮች የዲሞክራሲና የነጻነት ጥላቶች እጅጉን ቀፍደው ይዘዋታል። ላለፉት 24 ዓመታት ኢትዮጵያ በታሪኳ የታ በማጣቀው የጎሳ ግጭት እየተናወጠች ነው። ከጎሳዎች ግጭቷና ተጠቃሚ ወያኔ ነው። ከየጎሳው በተመለመሉ ሎሌዎች አማካይነት ያፈና ተግባር በስፋት ያካሄደ ነው። የኢትዮጵያ ድምጽ ሬዲዮ ከተመሰረተ 21 ዓመታት በኋላ የመረጠውን የገለልተኝነት አቋም የኢትዮጵያ አንድነት ሬዲዮ አይጋራውም። የኢትዮጵያ አንድነት ሬዲዮ የዲሞክራሲ የኩልነት የነጻነት የህግ በላይነት አርማ በመያዝ ለሚታገሉ ለሚዋደቁት ለሚሰውት ልሳን በመሆን ማገልገልን የመረጠ ነው። የአገር ፍቅርና የብሔራዊ ነጻነት ጥማት በውስጡ ያሰፈነ ነው። በኢትዮጵያዊነት ራይ ላይ ለነጻነት ትግሉ ግፊት የሚሰጥ ፕሮፖጋንዳ ማስተላለፊያ ልሳን ስንመሰረት የኢትዮጵያዊነት የትግል ድምጽ ባስተማማኝ ሁኔታ እንዲመራ የኢትዮጵያዊነት ጽናትን በማስቀደም ነው። በትግሬው ያን ያገዛ ስር የወደቀችው ኢትዮጵያ በህልውናዋና በህዝቧ ህይወት ላይ እየደረሰ ያለውን ግፍ ለማጋለጥ የምናደርጋቸው የቅስቀሳ ተግባሮች ሁሉ የኢትዮጵያዊነት ምላሽ ነው የሚል አቋም አለን። የኢትዮጵያዊነት ገድል ማበልጸግ ተቀዳሚ ስራችን ነው። የኢትዮጵያ አንድነት ሬዲዮ በወያኔ ላይ የማያወላዳ የጠራ አቋም አለው። ኢንቨስተሮችና ባንዳዎች የሚደራደሩበት አይደለም። ኢትዮጵያ ሉዓላዊነቷ ተደፍሯል። የህብረተሰቡ ወግና ስርዓት ፈራርሷል። ህዝቡ ለርሃብ ለስደት ለግዞት ተዳርጓል። ውርደትን ተቀብሎ እንዲኖር የማድረጉ ስልት በወያኔ ባንዳዎች እየተሰበከበት ነው። ወያኔን ስንረግም ባንዳዎቹንም በተጠያቂነት በመፈረጅ ጭምር ነው። የኢትዮጵያ አንድነት ሬዲዮ ከሌሎች የሚለየው ከኢትዮጵያዊነት ስነ ምግባር ጋር ጥብቅ ትስስር ስላለው ነው። ስነ ምግባሩም አንድ ህዝብ፣ አንድ አገር፣ አንድ ሰንደቅ ዓላማ የሚለው መርሆ ነው። ይህ መርሆ ደግሞ እዚህና እዚያ አያስረግጥም። ድል ለኢትዮጵያ ህዝብ።
Come on.
አድማጮቻችን የኢትዮጵያነት ሬዲዮ የዛሬ ጥቅምት 32/6 የኖቬምበር 9/2014 ሳምንታዊ ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት የመራ ነው ወርቁ ሞላ ተኮላ ወርቁ ነበር። ደህና ሰንብቱ ይያልን በዚሁ ሰናበታችኋለን። ድል ለኢትዮጵያ ህዝብ።